ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
በድጋሚ እንደምን አመሻችሁ አድማጮቻችን። ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በቅድሚያ ዜናውን በድጋሚ እናሰማለን። በማስከተልም በአብዲ አብዱላሂ የተደረሰውን ያልታደለ ትውልድ እውነተኛ ታሪክ ትረካ ስድስተኛውንና የመጨረሻውን ክፍል አሰምተን ለዛሬ ያለን ጠቅላላ ዝግጅት ይጠናቀቃል። አሁን ወደ ዜናው።
ለመሬት ባለቤትና ለመብት ትግል የተቀሰቀሰው የተቋሙ ሰልፍና ህዝባዊ ቁጣ እንደገና ቀጥሏል። በዚህ ህዝባዊ ተቋሙና ቁጣ ክፉኛ የተደናገጡት የወያኔ መሪዎች ለተቋሙ የወጣውን ህዝብ በአደባባይ በጥይት ቢደበድቡትም በጅምላ ቢያስሩትም ተቋሙ ልቆም ስላልቻለ አሁን የቤት ለቤት ፍተሻና ተቋሙን ይመራሉ ይቀሰቅሳሉ ተብሎ የሚጠረጠሩት ሁሉ ማፈስና ማሰር ጀምረዋል። የወያኔ መሪዎች በተለይ በሀገር ውስጥ የተቋሚ ፓርቲ አባላት ላይ ያነጣጠሩ ሲሆን የኦሮሞ ፌዴራል ኮንግረስ ዋና ኢላማ እንደሆነና እስካሁንም ከ4000 በላይ አባሎቹ በወያኔ ቡድን መሪዎች ትዕዛዝ መታሰራቸውን ኮንግረሱ ገልጿል። በምዕራብና በሰሜን ሸዋ፣ በወለጋ፣ በሐረርና በባሌ ከተሞች በትላንትናው ዕለት ከፍተኛ የህዝብ ተቃውሞን ያስተናገዱ እንደነበረ፣ የወያኔ መሪዎችም የአጋዚ ጦርን አሰማርተው ህዝቡ ላይ ያስተኩሱ እንደነበረ ታውቋል። መሬታችን መብታችን ነው በማለት የአዲስ አበባ አጎራባች ከተሞችን ወደ አዲስ አበባ ለመቀላቀል የወጣውን ቅድ በመቃወም የተገደሉ ሰዎች ቁጥር በመቶዎች እየተቆጠረ ሲሆን በሺዎች ደግሞ የታሰሩ ይሁን እንጂ የወያኔ መሪዎች ስለ ገደሏቸው ሰዎችም ሆነ ስላሰሯቸውና ስለሚያሰቃዩዋቸው ሰዎች የሰጡት ምንም አይነት አሃዝ የለም። የግብጽ የውጭ ጉዳይ ሚኒስትር ቃል አቀባይ እንደተናገረው ወያኔ ሱዳንና ግብጽ ከሁለት የፈረንሳይ ኩባንያዎች ጋር የአባይ ወንዝ ግድብ በታችኛው ተፋሰስ አገሮች ላይ ሊያመጣ ስለሚችለው ውጤትና ጥናት እንዲያቀርቡ የሶስትዮሽ ስምምነት በሚቀጥለው ወር ካርቱም ሱዳን ውስጥ እንደሚፈጽሙ ታውቋል። በጉዳዩ ላይ ለመምከር የሶስትዮሽ አገሮች ቴክኒካል አማካሪዎች በአዲስ አበባ ስብሰባ የተቀመጡ መሆናቸውም ታውቋል። 12ኛ ዙር የአባይ ወንዝና ግድብ የአባይ ወንዝ አጠቃቀም ንግግር በአዲስ አበባ የሚካሄድ ሲሆን በዚህ ስብሰባ ላይ የውሃና የመስኖ ሚኒስትሮች ብቻ ሳይሆኑ የውጭ ጉዳይ ሚኒስትሮች የሚጨመር አይጨመር የታወቀ ነገር የለም። 11ኛው ዙር ንግግር በሱዳን ካርቱም ከመስኖ አጠቃቀም ይልቅ ፖለቲካዊ በሆነ መንገድ ተካሂቶ ግብጽ ከሞላ ጎደል ፍላጎቷን ያሟላ ስምምነት ላይ መድረሷን መግለጿ ይታወሳል። የግብጽ የመስኖ ሚኒስትር ሆሳ ሞጋዚ ሮብለት የተናገሩት በቴክኒካል ኮሚቴው ግብጽ 5 አባል እንዳላትና ግድቡ ብዙ ማስተንፈሻ እንዲኖረውና የግድቡ ዲዛይንም እንዲሻሻል ፍላጎት እንዳላት ተናግረዋል። የአዲስ አበባው የሶስትዮሽ ጉባኤ የቴክኒካል ኮሚቴ የህግ፣ የፋይናንሻል፣ የአስተዳደር ጉዳዮችን ከግድቡ ጋር አያይዞ ይመክራል ተብሎም ይጠበቃል።
በኢትዮጵያ የገባውን ድርቅና ረሃብ ለመቋቋም ከ1 ቢሊዮን የአሜሪካ ዶላር በላይ የሚያስፈልግ መሆኑን ጉዳዩን የሚከታተሉ ባለሙያዎች ተናግረዋል። የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር ከ18 ሚሊዮን በላይ ሊሆን እንደሚችል ገልጸው በአሁኑ ወቅት በርካታ እንስሳት በመሞት ላይ መሆናቸውንና 400,000 ሕፃናት በምግብ እጥረት እንደተጠቁም ገልጸዋል። በሚቀጥሉት ጥቂት ወራት ሁኔታው ሊባባስ የሚችል መሆኑን ጠቁመው እርዳታው ካልደረሰ አገሪቷ በጣም አስጊ ሁኔታ ውስጥ ልትገባ እንደምችልም ተንብየዋል። የአሁኑ የድርቅና የረሃብ ሁኔታ ከዛሬ 25 ዓመት በፊት ከነበረው በጣም አይሎ የሚከሰት ሲሆን በአሁኑ ወቅት የእርዳታ ቅድሚያ የሚሰጣቸው እንደ ሶሪያ፣ ደቡብ ሱዳንና የማዕከላዊ አፍሪካ ሪፐብሊክ አይነቶች ቦታዎች በመኖራቸው ችግሩ ያለምን ትኩረት ስቦ ተፈላጊውን እርዳታ ለመሰብሰብ የማይቻል ይሆናል የሚል ስጋት አለ። ባለፈው ማክሰኞ ታህሳስ 26 ቀን 2008 ዓ.ም ተመረተ ሰሜን ኮሪያ ለሙከራ ሃይድሮጂን ቦምብ አፈንድቻለሁ በማለት መግለጫ መስጠቷ የሚታወስ ሲሆን የምዕራብ አገሮች ሙያተኞች የፈነዳው ቦምብ የሃይድሮጂን ቦምብ ያህል ጥንካሬ የለውም በማለት የሰሜን ኮሪያን መግለጫ ያጣጣሉ መሆናቸው ታውቋል። ይሁን እንጂ እነዚህ የምዕራብ መንግስታት ማክሰኞ ዕለት የፈነዳው ቦምብ ሰሜን ኮሪያ ከዚህ በፊት ካፈነዳቻቸው የኒውክሌር ቦምቦች ሁሉ በኃይልና በመጠን የላቀ መሆኑን በመግለጽ ድርጊቱን አውግዘው የአጸፋ እርምጃ እንደሚወስዱም ዝተዋል። ጃፓን፣ ደቡብ ኮሪያና አሜሪካ ዳለም አቀፉ ህብረተሰብ በሰሜን ኮሪያ ላይ ሊወስድ የሚችለውን እርምጃ በጋራ ለማስተባበር የተስማሙ ሲሆን የተባበሩት መንግስታትም አዲስ ማዕቀብ የሚጥል መሆኑን ፍንጭ ሰጥቷል። ደቡብ ኮሪያ የሰሜን ኮሪያ ድርጊት ከዚህ በፊት ሁለት ሀገሮች ያደረጉትን ስምምነት የሚጥስ መሆኑን ገልጻ አቋርጣ የነበረው የፕሮፓጋንዳ ሬዲዮ ስርጭት ከአርብ ታህሳስ 29 ቀን ጀምራ የምትቀጥል መሆኗን አስታውቃለች። ደቡብ ኮሪያ በሁለቱ ሀገሮች ሰን አካባቢ ምስጢራዊ ቦታዎች ላይ በተተከሉ 40 ግዙፍ የድምጽ ማጉያዎች አማካይነት የውጭ ሀገር ዜናዎችንና ቅስቀሳዎችን ለሰሜን ኮሪያ ወታደሮችና ለሀገሪቱ ዜጎች ስታስተላልፍ መቆየቷ የሚታወስ ሲሆን ይህም የሰሜን ኮሪያን ባለስልጣኖች ክፉኛ በማስደንገጡና በማስቆጣቱ ሁለቱን ወደ ጦርነት አፋፍ አድርሷቸው እንደነበር ይታወሳል። በተከታታይ ንግግሮች በተደረሰ ስምምነት መሰረት የፕሮፓጋንዳ ቅስቀሳ መቋረጡ ይታወቃል። ሐሙስ ታህሳስ 28 ቀን በሳውዲ የሚመራው ጦር በየመን ዋና ከተማ በሰናአ ላይ ባካሄደው የአየር ድብደባ በርካታ ሰዎች የሞቱ መሆናቸውን የዜና ምንጮች የገለጹ ሲሆን የኢራን መንግስትም በከተማው የሚገኘው ኤምባሲው ተጠቅቶ ጉዳት ደርሶበታል በማለት ድርጊቱን አውግዟል። በየመን የእርስ በርስ ጦርነት ከተጀመረና ሰናአ ላይ ወታደራዊ ጥቃቶች ከተጠናከሩ በኋላ በርካታ ሀገሮች ኤምባሲያቸውን ዘግተው ወደ ሌላ ቦታ ያዛወሩ መሆናቸው የታወቀ ሲሆን የኢራን ኤምባሲ ሙሉ በሙሉ የሚሰራ መሆኑና አለመሆኑም አልታወቀም። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ባየር ጥቃቱ ኤምባሲው የፈረሰ መሆኑና በውስጡ የነበሩ የኤምባሲው ሰራተኞች መጎዳታቸውን ይግለጽ እንጂ የአካባቢ ነዋሪዎች ጉዳት እንዳልደረሰ መስክረዋል ተብሏል። የሺያ እምነት ተከታይ መሪ በሳውዲ አረቢያ ባለስልጣኖች ከተገደሉ ወዲያ በኢራንና በሳውዲ መካከል ያለው አለመግባባት ተጠናክሮ የቀጠለ ሲሆን ሁለቱ አገሮች ዲፕሎማቶቻቸውን ከየአገሮቻቸው ከማስወጣታቸው በተጨማሪ ኢራን ከሳውዲ የሚመጡ ሸቀጦች ወደ ሀገሯ እንዳይገቡም አግዳለች። ከትሪፖሊ 170 ኪሎ ሜትር ርቀት ላይ በሚተገኘው ዚልተን በመትባለው የሊቢያ ከተማ ውስጥ ባንድ የፖሊስ ማሰልጠኛ ጣቢያ ላይ በጭነት መኪና ላይ የተጠመደ ቦምብ ፈንድቶ ቢያንስ 50 ሰዎችን የገደለ መሆኑና ከ27 ሰዎች በላይ ያቆሰለ መሆኑን ለዜና ምንጮች የደረሰው መረጃ ይገልጻል። በሙአመር ጋዳፊ ዘመነ መንግስት ወታደራዊ ጦር ሰፈር የነበረው ቦታ አሁን የፖሊስ ማሰልጠኛ በመሆን ያገለገለ ሲሆን አደጋው በደረሰበት ወቅት 300 ያህል ምልምሎች በመሰልጠን ላይ የነበሩ መሆናቸው ታውቋል። ባለፉት 4 ዓመታት ሁለት ራሳቸውን መንግስት ብለው የሰየሙ ተጻራሪ ቡድኖች ሊቢያን እያስተዳደሯት ሲሆን በርካታ የታጠቁ ኃይሎች በተለያዩ ቦታዎች በመንቀሳቀሳቸው ምክንያት በሀገሪቱ ውስጥ አለመረጋጋት ሰፍኖ ይገኛል። እየተጠናከረ መምጣቱ የሚነገርለት አይሲስ የተባለው ቡድን ከዚህ በፊት ተመሳሳይ አጥፍቶ ጠፊ ቦምቦችን ማፈንዳቱ የሚታወቅ ሲሆን በፖሊስ ማሰልጠኛ ላይ የደረሰው አደጋ የአይሲስ ስራ ሳይሆን አይቀርም የሚል ጠንካራ ግምት አለ። በአደጋው የተጎዱት ወደ ሆስፒታል ተወስደው እየታከሙ መሆናቸው ተነግሯል። በቅርቡ በተባበሩት መንግስታት ድርጅት አስተባባሪነት ሁለቱ ተጻራሪ መንግስታት የእርቅ ስምምነት ማድረጋቸው የሚታወስ ሲሆን በሊቢያ የተባበሩት መንግስታት ድርጅት ልዑክ ማርቲን ኮብለር ድርጊቱን አውግዘው የሊቢያ ዜጎች ህብረታቸውን እንዲያጠናክሩ ተማጽነዋል።
አድማጮቻችን፣ ለዛሬ ያዘጋጀነው ዜና በዚሁ አበቃ።
ታሪክ ባጭሩ ሲላጫውታችሁ ታሪኩ እንደዚህ ነው። ስራ እንዳልሰራ ምቀኛ የበዛ አለፈ ጊዜያቱ በዋዛ ፈዛዛ። ስሙ
የማደፈኝ ጭሮ አዳሪነኝ
ልቤ እንዲህ አሳሰበኝ ዘመኑን እንድለው ጥሮ የማድርበኝ
ከናቴ ማሐፀን ሲጀምር ቋጠሮ አካል ጠናሰጠኝ ለዚህ ቻለም ኑሮ ውስጧ ተቀምጬ ሰማው ለነበር ደበት ገዢ ከምች ነገር እባክሽ አየኝ አያገኘኝ ብዬ አልቆለል አልኳት ልቅንማ ምንዬ ሐዘን ተውጣ እያሰላሰለች ረዥም ከንፈር ልጄ አድምጭኝ አለች ሞትና መወለድ የማይቀር መሆኑን መፍታት እንደማችል የተፈጥረው ህጉን ምርጫ እንደሌላት በሲቃ ተናግራ በይውጭ እንደናለች ስራቷን ወጣጥራ አልቀረም መወለድ ቀና ብቅ እንዳልኩኝ ለዚህ ለጠላሁት ከዚ ተጋለጥኩኝ ፊት ለፊቴ ሆኖ እጉሪት እያየኝ አንቺ ያህያ ልጅ ወረንጭላ እያለኝ ጠውጠው በይለኛል ባልበላ ወንድ ወሰድ ባልነካካ ሸንበቆ አጥንቴ ሁለት እግሯን አስሮ ከኔና አፈር ጥሎ ያላገጠብን በጀርባ ተንጋሎ ያለረኅራሄ ይመግምጋታ አይኗ ከኔ ጋራ ይዞ ይቀራል እሚ ከርሳርሳዋ ስቃያ ሲበዛ ከገዢ ማንቆ አንገት ማንጠይዛ ጣርሲያ ጣድፋት ልጄ ልጄ እያለች ለመጨረሻውን ይህን ታሪክ እህት ወንድምሽን አባትሽን ለበላ ጭራሽ አትደሪ ይሁንብሽ መሃላ እኔም የረገጠኝ አንቺንም እንዳይረግ ብድር መላሽ አባይ በቆመት ከእጁ ንጠቂና ማሰሪያውን ገመድ ቀጥቅጣሽ አባሪ አድርጊልኝ አመድ ልጄ በርቺ ብላ ቃል ግቢልኝ አለች እግሯ ተጫ በጣም ያጣረች እሺ ብዬ አልኳት ቃል ገባለሁ አላት ብዬ ላላደ ያንቺ ስጋ ይሁንብኝ እንደገዢ ልጆች ዛሬን ባድለኝ ነጋ የምፈካ ህንቡት አበባ ነኝ እንዳልቀልጠው ልጌ ከስሜ እንዳልጠፋ የሚኮተኮተ የሚሰጠ ተስፋ አይዞ በርቺ ባዩ ልስቃላጣው ድረስ የግፉ የመከራው ከመጅ ውስጥ ይበጠስ እመናው ብያለው የማምዬን አስብ እኔ እኔ አልገዛም ጥንበቄ አላጅም ኢትዮጵያ እናቴ ጀግና ወላዲቷ ካልተሸፍና ትጨማዶ ፊቷ ልጄ በማሐፀኔ ልጄ በስብቴ በላ የነገረችኝ ትልቅ ነው ፊቴ እንዴት ብዬ ልደር እያንቃጨለብኝ ፍጹም አይሞክርም ቃል ኪዳን
Get in the middle of the fish. Get up, yeah, I'm in the middle of the fish. የመጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ። ክፍል 6 መደምደሚያ። ምዕራፍ 4 ሰማዕታት። የመጀመሪያው ሰማዕት ተማሪው የዘመኑን ተራማጭ አስተሳሰብ የተቀበለው ያዳበረውና ያሰራጨው ለተማሪው የትግል ሐሁ መቁጠሪያ ማዕከል ከሆነው ትምህርት ቤት መሆኑ ይታወቃል። በወቅቱ ከነገሌ ለከፍተኛ ትምህርት ወደ ይርጋለም የሄዱ ተማሪዎች ለተሳትፎ ቅርብ የሚያደርጋቸው ደረጃ ላይ ስለነበሩና ሁኔታውም ስለጋበዛቸው ከሲዳማ ከጌዲዮና ከጀምጀም መጥተው ለትምህርት ከተገናኙአቸው ወንድሞቻቸው ጋር የትግል አጋርነት አቋማቸውን አስተባብረው የመንግስትን ዋልታ ይወዘውዙት ጀመር። በሲዳማ እውቅ የነበሩት ቁጦቹ የመይሶን ሹማምንት እነ አቶ እሸቱ አራርሶ፣ ወልደ ማኑኤል ዱባለ፣ ቤተና ሆቀሶ፣ ተስፋዬ ሐሚጦ፣ መንክር ግርማ፣ አቶ አፖሎና ሌሎችም ግብራበሮቻቸው የወጣቱን ጸረ ፋሽስት እንቅስቃሴ ለማፈን በ1969 ዓ.ም ተመረጠ ተማሪ አጥዮስ ተክለ ማርያምን ከሌሎች የሲዳማ ወጣቶች ጋር ወይማ አካባቢ ወስደው ረሸኑ። መስዋዕትነት ከቃል ሳይሆን ከደም ተደመጠ። የደም ድምጽ ጥሪው አስተጋባ። የአጥዮስ አስከሬን ንግሌ ሲገባ የመጀመሪያ በመሆኑ ልዩና የሚዘገንን ነበር። ተማሪው ቂም ያዘባቸው ሚሊተሪ ፖሊሶችና እነ ሻምበል ጳውሎስ ያጢዮስን አስከሬን አይረከቡም አለ። ጓዳችንን ፋሽስታዊ መንግስት ገድሎት እንዴት የፋሽስት ወታደሮች ይቀሩታል በሚል ስሜት ማጉረምረም በረታ። የቤተ ክርስቲያኒቱ የቀብር ስፍራ ተጨናነቀ። ጠቡ ተካረረ። በዚያ በመሽት ዱላ ተጀመረ። ግብግቡ ሲበረታ ተኩሱም ቀጠለ። በድንብርብር ተበታተን። ወላጆች ሁሉ ተሸማቀቁ። ከዚህም ሌላ ያጢዮስን አስከሬን ከይርጋለም ለማምጣት የተቆናተሯት መኪና ሁሉን ለማሳፈር የማትችል በመሆኗ እስከ ክብረ መንግስት በሌላ መኪና የመጡ ወጣት ተማሪዎች በነበረው የትራንስፖርት ችግር በአጃቢ መኪና ሲመጡ በመገልበጡ ናይሉ በቀለ፣ ይግለጡ ካፕቲመር ከፍተኛ አደጋ ሲደርስባቸው ተማሪ እቴቱ በላይ ሐዋዝ በዚሁ አደጋ የደረሰባት ጉዳት ስለጠናባት ሕይወቷ ሊያልፍ በቅቷል። የሁኔታው አስከፊነት የሁሉንም ልብ ለተጋድሎ አደነደነ። በቃ ያለ መስዋዕትነት ድል የለም። ወዲያው የፓርቲው የፕሮፓጋንዳ አካል ለመታሰቢያቸው ለአባላቱም ጽናት የተቀኘላቸው ብርታት ሰጪ መዝሙር ተሰራጨ። ምን ልበልህ ጓዴ ምን ልበልህ፣ በትግል ልከተልህ፣ ኢዳ ከመስኩ ላይ መሲንቾ ካፋፉ፣ ቀይ ፈሳሾች አሉ የሚያደናቅፉ የሚል ተዘመረላቸው። ትግል ትግል መስዋዕትነት በሕይወት ሙሉ ትርጓሜ እያገኘ መጣ። አሁንም ወደፊት ሁለተኛ ዙር ሰማዕታት። ምሁሩና ተማሪው በአገር አቀፍ ደረጃ አይኑን ጨፍኖ የመጣበትን ጭፍጨፋ አይኑን አፍጦ ተቀበለ። ወጣቱን ለድርጅቱ የነበረው ፍቅር በጠመንጃ ፊት ብርታት ሰጠው። የበራሪ ወረቀቶችና ካሴቶች መልእክት በወጣቱ መንፈስ ሞትን አሳነሱት። ወታደራዊው ገዳይ እጅ በ1969 ዓመተ ምህረት ወጣት አደን አብዲን ይዞ ካፈነ በኋላ በዲዳ ሊበን አየር ሜዳ መቀበሪያውን አስቆፍሮ በM14 እየደብደቦ ከገደለው በኋላ አልባሳቱን በመቃብሩ ላይ አቃጠለ። በዚሁ ተመሳሳይ ጊዜ በአዲስ አበባ ያሬድ ሙዚቃ ትምህርት ቤት ተማሪ የነበረው የ25 ዓመት ወጣት ተማሪ ተስፋዬ ገዛኸኝን ከቃሊቲ ከፍተኛ 2 እስር ቤት ወደ አዲስ አበባ ከርቸሌ ከወሰዱት በኋላ የግራና ቀኝ ጉያውን በኤሌክትሪክ ጠብሰው በቆሙ እንዲተላና እንዲበሰብስ ካደረጉት በኋላ ረሸኑት። የደርግና መይሶን ድብደባ አፈናና ግድያ እየበረታ በሄደ ቁጥር ፓርቲውም ወጣቱን በትግሉ የሚያስተሳስሩትን አንድ የሚያደርጉትን የፕሮፓጋንዳና የቅስቀሳ ሥራ ያፋፍም ነበር። በእስር ክፍል መዘመር፣ በሞት አደባባይ መዘመር፣ በየጥናት ክበቡ የትግል ቃል ኪዳን መግባት። ለዘመናት በጭቆና ማጥ በግፍ ሰንሰለት ታስሬ መብቴን ላስከብር ጨቋኙን ልስር ተነስቻለሁ ዛሬ። ይኸው ታጥቄያለሁ ዛሬ። ፍጹም ነው እምነቴ፣ የትግሉ ነው ሕይወቴ። ልጓዝ በድል ጎዳና በወደቁት ጀግኖች ፋና በማለት አዜመ። መስዋዕትነቱ ቢከብድም ኢሕአፓን አመነ፣ በኢሕአፓ በእጅጉ ተማመነ። ኢሕአፓ ባለድል ፓርቲያችን፣ አለኝታ መሪ ኮከባችን፣ ተበቃ ያለ ከኋላችን፣ አንፈራም ትጥቁን የጠላትን። ታጋይ የተወለደው በትግል ትግል ከደም ስሩ ተዋህዷል። ወኔው የማይሞት ለዘላለም ፍጹም ለፋሽስት ጦር አይገዛም በማለት በቅብብል አዜመ። በየህዋሱ ደረቅ ርዕዮተ ዓለማዊ ጥናት ብቻ ሳይሆን ኪነጥበባዊ ክንዋኔዎች በውበት በድምቀትና በጥራት በተከታታይ ተሰራጩ። ሕይወትና ሞት ይፋተጉ፣ ይታገሉ፣ ይሳመጡ ጀመር። ሶስተኛ ዙር ሰማዕታት። በ1969 ዓመተ ምህረት አጋማሽ ከነጌሌ ወደ አዋሳና አዲስ አበባ ካጋዟቸው ወጣቶች መካከል እነ መምህር በሪሁን ገብረ ሕይወትን፣ መምህር ታምራት ኃይሌን፣ መምህር አስረስ ካሳን፣ መምህር ሙሉጌታ አሰፋን፣ መምህር ታፈሰ አምሳሉን፣ ተማሪ አለማየሁ አጀብን፣ አቶ ድበትን፣ ሼክ ኤድን፣ ኮሎኔል ይርጋ ሸዋ ገለታን፣ ሻምበል መኩሪያ ቢራቱን፣ አንድ ስሙ የተዘነጋ ኮሎኔል ከሌሎች የአዋሳ ልጆችና ዳንኤል ታፈሰ ዘማሚት ከሚባል የይርጋለም ልጅ ጋር ነሐሴ 19 ቀን 1969 ዓ.ም ተመረጠ ወደ ወንዶ ገነት በመውሰድ ፈጇቸው። በዚህ ዕለት የተፈጸመው አገዳደል እንዴት እንደነበረ በቦታው በአጃቢነት ሄዶ የነበር ወታደር ገመቹ ፉላስ በሰጠው ምስክርነት በስፍራው የነበሩ ባለስልጣናት ሻምበል ባሻ ጌታሁን አቦዬ፣ ኃይለ ኢየሱስ አባ ሐሰን፣ ጴጥሮስ ገብሬና ሌሎች ባለስልጣናት፣ የገበሬ የወጣትና የሴት ማህበራት ተወካዮች ነበሩ። ምሽት ስለሆነ በጄኔሬተር መብራት ፌስቲቫል መሰሉ ዝግጅት ድምቀት እንዲያገኝ ተደርጎ እየተበላ እየተጠጣ ነበር። አብዮቱ በአናርኪስቶች ላይ ስለተጎናጸፈው ድል በኃይለ ኢየሱስ አባ ሐሰን ገለጻ ከተደረገ በኋላ በአስረሽ ምችው ድግስ ፊት መምህር ታፈሰ አምሳሉን እርቃኑን በውስጥ ሱሪ ብቻ ታስሮ ቀረበ። የክፍለ አገሩ አስተዳዳሪ ኃይለ ኢየሱስ ሽጉጡን በመምዘዝ ሲደግንበት ሟቹ በሙሉ ድፍረት ከፋሽስቶች ጥይት እንጂ ዳቦ አንጠብቅም ይሃባ ቸንፋል ፋሽስቶች ተወድማላችሁ እንዳለ ተኩሶበት ወደቀ ደገመው ተጨበጨበለት መፈክሩ ወረደ በመከተልም መምህር በርዩን ገብረህይወት ቀረበ የክፍለ ሀገሩ የሴቶች ድርጅት ሊቀመንበር እንድትገለው ተደረገ ከማጀት ወደ አደባባይ የወጣችው አብዮቱን በደም ልታቀላው እንደሆነ በግብር ተገለጸላት ተጨበጨበ እየተበላ እየተጠጣ መፈክር እየወረደ ሄሎቹና ጀግኖቹ ወታደራዊ መኮንኖችም በህሊና ቢስ የከተማ አውደልዳዮች እጅ ታስረው ተረሸኑ በማለት ዘግናኝ ትውስታውን ተረከ በዚህ መልክ ደርግና መይሶን የዝንጀሮ ጎልጓይ የጦጣ ዘር አቀባይ በመሆን የተሰማሩበት የአገር ማሳ ፍሬ አልባ ሆነ በተቃራኒው ግን ወጣቱ እምቢ ለባንዳ እምቢ ለፋሽስት ከቷን ገዛም በኃይል በጥይት ተኝተ የነበርክ ተጫጭኖህ እንቅልፍ ጊዜህን ለትግሉ ሰዓትህን ለትግሉ ወስነህ አሳልፍ ወገን ልብ ግዛ ወገን ድፍረት ግዛ በቃኝ በል ጭቆና በቃ በል ብዝበዛ እያለ በአቋሙ ጸና ግድያው ተፋፋመ አራተኛ ዙር ሰማዕታት ህዝባዊ ወገን ስቅይቱ የበዛ ቢሆንም ከዚህ ሁሉ ግርፋት ስደትና ሞት በኋላ ግን ያፓ እንደሚያሸንፍ ታላቅ ተስፋ ስለነበረው ሞትን ያለመጠራጠርና ያለምንም ፍርሃት ተጋፈጠ የደርግ መኮንኖችና አስር አለቆችም ስለ ኢትዮጵያ ጉዳይ ከኛ ሌላ ማን አለ ብለው በተነሱ የመይሶን ሰዎች እየተገፉ በእያንዳንዱ የአገራችን ደረቅ ጣቢያ ሁሉ ቀይ ሽብር ያፋፍሙ ነበር 1970 ዓ.ም መግቢያ በጀምጀም ተማሪ ሰይፉ ሰለሞንን ቦሬ ላይ ተማሪ ዳንኤል ፈጠነን ተማሪ ምህረታብ አስገዶምን 20 ከሚደርሱ የሲዳማ ወጣቶች ጋር ረሸኑ በመይሶንና ደርግ ካምፕ ታላቅ ፈንጠዝያ ተደረገ አምስተኛ ዙር ሰማዕታት ደርግና መይሶን በጭካኔና በፍራት ያካሄዱት የነበረው ጭፍጨፋ ተቃዋሚዎቻቸውን ብቻ ቢመስልም በአብዛኛው ግን ግፍና ግድያው በንጹሃን ላይም በርትቶ ነበር በነገሌ አካባቢ ፊታቸውን ወደ ጭቁን ወታደር ሲያዞሩ ምክንያታቸው እጅግ በጣም የሚያሳዝን ነበር በዚያ ወቅት የሶማሌ ጦር ገፍቶ እስከ አጎባ ድረስ 42 ኪሎ ሜትር ርቀት መጥቶ ነበር የኃይል ሚዛኑ ፈጽሞ የማይጣጣም ስለነበረ የኢትዮጵያ ጦር ማፈግፈግ ግድ ሆኖበት ነበር የካድሬው አካኪ ዘራፍ ሰበካና የጦሩ ስሜት ተወጠረ አንዳንድ የሰራዊቱ አባላት በልቂቱ አስገዳጅነት ሐቁን በግንባር ማስረዳት ተያያዙ ኮንጎም ዘምተናል በብዙ የውጊያ ቀጠናዎች ሁለናል ግን መድፍ በኤም1 አልመለሰንም በኮሪያም ዘምተናል የሀገራችንን ስምና ባንዲራ ከፍ እንዲል አድርገናል ቢሆንም በዛን ሰዓት መድፍ በመትረየስ አልመለሰንም ይህ ለማያስፈልግ መስዋዕትነት የዳረገን ውጊያ በትጥቅ ይስተካከልልን ብለው ጠየቁ በዚህ ጊዜ ካድሬዎቹ የሃፓ ጀሊናችሁ ከሶማሌ መንግስት አብራችሁ አገር ልታስቆርሱ ነው ለካ ተዋጊውን ሰራዊት ከኋላ የሚጥለው የናንት የሃፓዎቹ ጸራቢ ወጥይት ነው ነጭ ታንክ መጣብህ ሽሽ ይያላችሁ ጦሩን እምትታስበረግጉት እናንተ ናችሁ ብለው በጦሩ ፊት በታወረ ሐሰት ከወነጀሉና ካወገዟቸው በኋላ ታህሳስ 1 ቀን 1970 ዓ.ም እነ መቶ አለቃ ጌታቸው ገብረመድህን ወታለቃው አለማየው ደምሴን 50 አለቃ ቦጋለ መኮንንን ወታደር ገብረ ኢየሱስ ጎሳን፣ ወታደር ተስፋዬ ዳመሳን፣ ወታደር ተካ መኮንንን፣ ወታደር አብዲ ሰንደሎን፣ ወታደር አወልን፣ ወታደር ደምሴ ገብረ ስላሴን፣ ወታደር ለማ እንግዳ ወርቅን ሙሽራውን ከጫጉሎ ቤት አውጥተው፣ ወታደር በላቸው ከበደ፣ ወታደር አሰፋ ቢልልኝን፣ ወታደር ጎሳዬ ሽብሩን፣ ሌላ ስማቸው የተዘነጋ የአስር አለቃና በጠቅላላ ቁጥራቸው ከ15 የማያንስ ወታደሮችን አጎባ ላይ በመትረየስ ደበደቡ። በዚህ የፍልሚያ ግንባር ሰራዊቱ ከአገሩ ፍቅር ባሻገር በካድሬዎች ላይ የነበረው ጥላቻ እስከ አልነበረውም። ለቀላቀል ሲባል ሳንጃውን በአፈሙዝ ወድሮ ሚሊሻ ወደፊት ካድሬ ወደ ኋላ በማለት ነበር ለብሔራዊ ክብሩ በስሜት ሲዋደቅ የነበረው። የሁለት ወገን ጦርነት፣ በአንድ በኩል የሞቃዲሾ ሰራዊት፣ በሌላ ፊት ከጉያው ቀጣፊና ቀሳፊ ካድሬዎች። ስድስተኛ ዙር ሰማዕታት። ትውልዱን ለማውደም ፋሽስቶች ደም የሚያስጠጣ አባዜያቸው ጠናባቸው። የሰው ሥጋ ተራቡ፣ ከሰብአዊነት ተራ ወጡ። በመትረየስ መዘመር ወደዱ፣ በሥቃይ መደሰት መረጡ። ሰው ለመብላት አፋቸውን ከፈቱ። የሁኔታዎች አስከፊነት የእያንዳንዱን የመኖር ሕልውና እያጣበበው መጣ። በ70 ዓመተ ምህረት አጋማሽ እስከ 100 የሚደርሱ ወጣቶችን በማሰር የበዛ የአካል ሥቃይ እንዲቀበሉ አደረጉ። ምላስ እስከ መቆረጥ አንዳንዶችን ለከፍተኛ አእምሮ መቃወስ አደረሱ። በእውነት በዓለም ላይ እንደ ፋሽስቶች ያለ ፈሪ የለም። ጭካኔያቸው የሚመነጨው ከድፍረትና ቆራጥነት ሳይሆን ወሰን ከሌለው ጭንቀትና ፍርሃት በመሆኑ ለእርምጃቸው ምርጫ የለውም። ወጣቱ በዚህ ሁሉ ጥንቅጥ ውስጥ ሆኖ አብዛኛው አባልና ደጋፊ ከክህደት ይልቅ የክብር ሞትን ቢመርጥም ፓርቲው በደረሰበት አገር አቀፍ ጠንካራ ጭፍጨፋ ላይ የሁኔታዎች አስገዳጅነት በመታከሉ በተወሰኑት ዘንድ በዲላ ክፍለ አገርና አውራጃዎች ሆነ ተደረገ ሲባል የምንሰማው የድርጅቱ የውስጥ መፍረክረክና አንዱ አንዱን አሳልፎ የመስጠት ሁኔታ በንግሌም ተከሰተ። ወኔ ፈሰሰ፣ ቃል ኪዳን ተጣሰ። ሆዴን ሆዴ ስለው ቁርጠቱ ገደለኝ እንዲሉ ፓርቲው ለታላቅ ኃላፊነት ያስቀመጣቸው ጓዶች ምስጢሩን ይጎለጉሉት ጀመር። የሚተርፍ እየመሰለው ጓደኛን ቆሞ የማስገረፍ አሳዛኝ ሁኔታ በስቃዩና ውድቀቱ ላይ ተደርቦ ቅስሙን ሰበረው። አንዳንድ ጓዶች የሰው መሰል አውሬዎችን ተራ አታላይነትና አጥማጅነት በመዝረክረክና በፍርሃት ስለተቀበሉ ራሳቸውንና ጓዶቻቸውን ለከፍተኛና ለማያዳግም ምት አጋለጡ። ለነገሌ ቦረና ወጣቶች በግፍ መጨፍጨፍ ተጠያቂ የሆኑት እነ አቶ ታደሰ ቦጋለ የህዝብ ደህንነቱ ኃላፊ፣ ዳዊት ያቆብ በህዝብ ድርጅት የመኢሶን ካድሬ አሁን ውጪ ያለ፣ ወታደር ዘርአይ ብሩክ ሶሪ አሁን ሻለቃ አዲስ አበባ የሚገኝ፣ ሻምበል አረጋ የህብረቱ ካድሬ፣ ሻለቃ ከፍ ያለው አድገህ የፖሊስ አዛዥ፣ ቀዩባ ነጌዲዮን፣ አባቡ ደበሌ፣ ሰለሞን ዘነበ አስናቀ የህብረት ካድሬ፣ ወታደር ተስፋዬ ሮበሌ መርማሪ፣ ጌጤ አንበርብር ህዝባዊ ድርጅት፣ ከጤና ጥበቃ ተወካይ ዶክተር ሞላ፣ እነዚህና ሌሎችም የቀበሌ ታጣቂ ተባባሪዎቻቸው የነገሌ ቦረና ታጋዮች እንደ አዲስ አበባው ሬዲዮ እንኳንና ጥይት ደህና ዱላ ሳያርፍባቸው አብዮታችን ከተከላካይነት ወደ አጥቂነት ተሸጋግሯል፣ ቀይ ሽብር በአናርኪስቶች ላይ ይፋፋም በማለት ለዘላለም በሚጠይቃቸው ደም ለጊዜው አብዮታዊነታቸውን አስመሰከሩ። በሚያዝያ ወር 3ኛው ቀን 1970 ዓመተ ምህረት በሻምበል ባሻ ጌታሁን አቦዬ የሚመራ ቡድን ከአዋሳ በሄሊኮፕተር በመጣ ምሽት በምሽቱ 4 ሰዓት ወህኒ መጥተው ነ ተማሪ እሸቱ ተሰማን ንጉሴ ወንድሙን ሙሉዓለም ንጋቱን ተስፋዬ ካሰኝን ክንፉ እሳቱን አስጨናቂ እሳቱን ታምራት ከበደን ሰለሞን በቀለን መሰለ አየናቸውን እንዳይ ሲሳይን መምር ኮርማ ዱግዳን መምር ገዛኸኝ ተገኔን መምር ተከስተ ገብረ መስቀልን መምር ታፈሱ ከበደን መምር ዋሪዮ አዲን ተማሪ ግርም ታለም ደገፉን ነፍሰ ጡር የነበረች አበበች ካሳን በሺር ኤደንን ዮናስ ማሞን በኃይሉ ተስፋዬን አለማየሁ ለማን ዘሪሁን አስፋውን ጸጋዬ መኮንንን በጠቅላላ 25 ወጣቶችን ሌሊት ታከለ ዋርካ በሚባል ስፍራ ወስደው ረሸኗቸው። ሰባተኛ ዙር ሰማዕታት። ያዳቆነ ሰይጣን ሳያቀስ ሳይተውም እንዲሉ እየቀዱ የሚጎነጩለት የደም ጉድጓድ ቢጎልባቸው ለግድያ አገረገሩ። ጆሮ ጠቢዎቻቸውን በየጓዳው በየጎድጓዳው አሰማሩ። እንኳንስ የተበደለን የተኛን የሚቀሰቅሱ የእንጉርጉሮ ግጥሞች እጃቸው ገቡ። ወንድሙ ሲገደል ወንድሙ ካልከፋው አምጡለት ሱሪውን ደሙ እንዲከረፋው። ይህ ለበቀል ለትግል ተነሱ የሚል ድምፅ በወጣቶች በወጣቱ ልብ በደም የተጻፈ ሐቅ በመገኘቱ እና ጅሬ ተደናገጡ። እንዲታፈንም በመንግሥቱ ኃይለ ማርያም ስም ተማምለው ተነሱ። በሐምሌ አጋማሽ 1970 ዓ.ም 10 ያህል ወጣቶችን ይዘው ኢሰብአዊ በሆነ ሁኔታ በምርመራ ካሰቃዩአቸው በኋላ ደም የለመደ ሁለንተናቸው ዳግማዊ ሀፓን አገኘን እያሰኘ ያስጓራቸው ጀመር። ትሪቱ እንዲህ ነበር። ከሌሊቱ 9 ሰዓት ተኩል ሲሆን ከእስር ቤቱ በስተጀርባ የወታደር መኪናዎች ድምፅ መሰማት ጀመረ። ወደ ግቢው ገቡ። እነጌታሁን አቦዬ ለግድያ የሚምዘገዘጉባትና በየደረሱበት መግለጫ ይሰጡባት የነበረች ባለ ማይክሮፎን ላንድሮቨር ገብታ መብራቷን በረጅሙ ወደ እስረኞች ክፍል ለቃ ቆመች። ሌሎችም ጅቦችና ዋዞች ካድሬዎችንና አጃቢ ወታደሮችን የያዙ በዙ። 10 ሰዓት ሲሆን የበረንዳው መብራት በራ። ሁሉም ወደ እስር ክፍሉ ተጠጉ። የ01 የ02 3 4 5 6 ቀበሌ ሊቃነ መናብርት የአካባቢያችን ሕዝብ የሚያውቃቸው ገዳይ ታጣቂዎችና ጥበቃ ጓዶች የከተማው ሹም የጦሩ አዛዥ ዘራይ ብሩክ ሶሪ አባቡ ደበሌ አረጋ ጌዲዮን ሻለቃ ከፍ ያለህ አድገህ እና ሌሎችም በርካታ በሚስጥር ሲሰሩ የነበሩ ሰዎች እጅብ እጅብ ብለው ቀረቡ። ከመካከላቸው አንዱ በርካታ ገመዶች ከመኪና ውስጥ አውጥቶ አመጣ። ሁሉም ተራ በተራ እየተጠሩ እንዲወጡ ተደርጎ እጆቻቸውን የኋልዮሽ ተጠፈሩ። የክፍለ ጦር አዛዥ ኮሎኔል መንግስቱ ወልደ ገብርኤል ወደ መብራቱ ከቀረበ በኋላ የንግግር ወረቀቱን ዘረጋ። አፈር ልሶ የሚነሳ እባብ መርዙ ኃያል እንደመሆኑ የነዚህም ዳግማውያን በቀይ ሽብር ባጸዳነው ወጣት የህብረተሰብ ክፍል መሃል መገኘት አደገኛ ነው በማለት ካተተ በኋላ መንግስታችን ባዘዘው ባጸደቀውና ህዝብ ባመነበት መሰረት በግልጽ ሊታዩ በሚቻልበት ቦታ እየተወሰዱ ከመሬት በላይ እንዲፈጸም በማለት አዘዘ። ቀበሌዎች ጭዳዎቻቸውን እየጎተቱ ሄዱ። በ05 ቀበሌ የተፈጸመው ግድያ ከእስር ክፍሉ ጀርባ ስለነበረ የማለዳውን አስፈሪ ጸጥታ ጥሶ የወጣት ዘነበ ባህሩ ድምፅ ተሰማ። ኢትዮጵያና ህዝቧ ከሚያሰቃዩአቸው ፋሽስቶች እጅ በታጋይ ጀግኖች ልጆቿ ቁርጠኛ ትግል ነጻ ይወጣሉ ካለ በኋላ የአውቶማቲክ ተኩስ በአካባቢው استغبا صدتا كونه رجاله يا با شنفال يميل دمس بتداكما تنفاش بتدغاغامي تسمع يريلوچم حق يمياقاتت دمس انديو يتفن يمايتشال يفتتياقي دمس لغيزيو تزغا ناسي 11 كان 1970 متمرت ليليت تماري مسله طلاحون ዘነበ ባህሩ አደን ዋሪዮ አገሬ ከበደ አልማዝ አለማየው አቶ ተካልኝ ኦቲቲ ወታደር ምንተስኖት ዛፉ አንድ ሚሊሻ የጎንደር ልጅ በድምሩ 8 ወጣቶችን ገለው በላያቸው ላይ መፈክር ከለጠፉባቸው በኋላ በየቀበሌው መንገድ ጥለዋቸው በትዕዛዝ ህዝብ ከየቤት ወጥቶ እንዲያይ አደረጉ ስምንተኛ ዙር ሰማዕታት የደርግና መይሶንን ብርቱ የደም ስካር የወለደውን ታላቅ አውሬነት መግለጽ ያዳግታል። በአውሽዊትስ የናዚ ጀርመን ወንጀለኞች ከደርግና መይሶን መኳንንት የሚለዩት በኬሚካል መፍጀታቸው እንጂ በጭካኔ ድርጊታቸው ሁሉ ያንድ ሳንቲም ሁለት ገጽ ያህል ነበሩ። ናዚ 11 ቀን ለሊት በስምንቱ ወጣቶች ላይ በአደባባይ ግድያ ከፈጸሙ በኋላ በነሻለቃ ደስታ መሸሻ የክብረ መንግስት አስተዳዳሪና ጃርሶ ጎዳና የመይሶን ካድሬ አጋዥነት በነሻምበል ባሻ ጌታውን አቦዬ በያኝነት ተገዘው መጥተው በነገሌ ወታደራዊ ካምፕ 27ኛ ሻለቃ ምድር ቤት ውስጥ አፈነዋቸው የነበሩትን መምህር ካሱ መኮንን፣ መምህር በቀለ ኃይሌ፣ መምህር ብርሃኔ ርዕሶም ተማሪ ሱሌማን ሐጂ ከድር፣ አድማስ ዋንዳርጊ፣ አንተነህ ርስቱ፣ መስፍን መሐመድ፣ ሰለሞን ኃይሌ፣ ገነት ከፈለው፣ ምርአት አሰግድ፣ መክብብ ዘመድኩን፣ ኑሩ ሐሰን፣ አልማዝ ጣፋ፣ እሱ ባለው ሳህሉ፣ ሁሴን ነጋሽ፣ ዋቁማ አባ ቡልጉ በድምሩ 16 ወጣቶችን ናዚ 12 ቀን 1970 ዓመተ ምህረት ደማቸውን ሲያፈሱ ከነዚሁ ጋር ባጃቢነት ሄዶ እንዲረሽን የታዘዘው ወታደር መሰለ አይኑ ያየ ለመግደል ስላሳዘኑትና ስለተጨነቀ አንገቱን አዝሮ በመተኮሱ እሱም እዚያው ተደርቦ እንዲገደል አድርገዋል። እነዚህ ወጣቶች አስከሬን ሚሳ በተባለ ገበሬ ማህበር አካባቢ ሜዳ ላይ ተፈነጋግሎ ስለነበር አካባቢው ገጠሪ በወጣት ሴቶችና ወንዶች ላይ የተፈጸመው የግፍ ግድያ ሳይንስ ላውሬ መጣራቸው ስለተሰማው ተሰባስቦ ወደ ከተማ በመምጣት እንዲያ ያለ ተአምር ምንድነው? ለምንስ በእኛ አካባቢ ተደረገ? ከሆነስ ለምን አይቀበሩም? ብሎ በመጠየቁ ከ03 ቀበሌ ለአስተዳደሩ ሁኔታው ተገልጾ ዘራይ ብሩክ ሶሪ የተባለው ካድሬ በማግስቱ ግሬደር ይዞ ሄዶ እንዲቀበሩ አድርጓል። መደምደሚያ በጠቅላላው ማለቂያ በሌለው የቀይ ሽብር ጥቃት ህዝብ ቅስሙ ባዘን ተሰበረ። አገር አበባዋ ተቆረጠ። ተስፋ ደበዘዘ። አነስተኛዋ የገጠር ከተማ ንግሌ የተማሩ አርቆ አሳቢ ለህዝብ ተቆርቋሪ ትውልድ መሪ ልጆቿን ከሚያዚያ 69 እስከ ነሐሴ 70 ዓመተ ምህረት ባለው ጊዜ አጣች። ከሰባ በላይ የንጹሃን ደም ፈሰሰባት። ሰው በሌለበት መንደር እንዲሆኑ በሌላውማ ምን ይቀራቸው ይሆን? አገር በደማበል ተመጣ። ተናናሾች የሚከተሉትን አጡ። ቤታቸው ዘወትር ልባቸው በሐዘን የተደቀደቀ ወላጆቻቸውን ትካዜ ያውጃል። ዓለምን እንዲያዩበት የሚቀርብላቸው መነጽር ረጅሙ የጠመንጃ ፈሙዝ ብቻ። የልባቸው ምት ከቀይ ሽብር የግደል ዘግናኝ ጩኸት ስልቱ ሸብረክ ቢል ጣፈንታቸው ከፊታቸውም ከኋላቸውም በተዘጋጀው የደም መቃብር መውደቅ ሂድ ሲሉት የሚሄድ ተነስ ሲሉት የሚነሳ ጮህ ሲሉት የሚጮህ ዝም በል ሲሉት ዝም የሚል ሰብእናው የደቀቀ ልቦናው የተበረበረ ደጋፊ የለሽ ሰብሳቢ የለሽ እድለቢስ መሆኑን በውርደት የተቀበለ አሳዛኝ ትውልድ ከስር እንዳሸን ፈላ በባዶነት በፍርሃት እምነት በማጣት አረም የተዋጠ ምስኪን ትውልድ ተተካ እንኳን አገራዊ ጉዳይን ግላዊ ሕይወቱን የመወሰን አቅ የተነጠቀ የተነሳ ወጣት ብቅ አለ ለሚረግጠው ሁሉ የሚያጎበድድ አዲሱ የኢትዮጵያ ልጅ የቀይ ሽብር ዶፍ ብዙ ጎጆችን አፈረሰ ብዙ ወላጆችን ያለ ልጅ አስቀረ ብዙ ብላቴናዎችን ታላቅ አልባ አደረገ ወላጆች በተፈጸመባቸው ግፍ አበዱ አገር ጥለው ኮበለሉ ባልተመጣጠነ መሪር ሐዘን በሽተኛ ሆኑ ሞቱም ከቀይ ሽብር እልቂት ወዲህ የአባ ደጋፊ በነበሩ ሰዎችና የሰማታት ቤተሰቦች ድርግና መይሶን ባለመቻሉ ብቻ ያልፈጸሙት ነገር ቢኖር ንጹህ የአካባቢ አየርን የመሳብና የተቃጠለውን የመተንፈስ ተፈጥሯዊ መብት ብቻ እንጂ የቀረውን ሁሉ ነስተዋቸዋል። ሌላው ቀርቶ ማንም ተራ ሰው ሊፈጽመው የሚችለውን ስካር እንኳ መስከር አይችሉም። ደርግ ያባን አጠፋለው ብሎ አንድ ትውልድ አጥፍቶ እንኳ እስከ ለተሞቱ ድረስ አይተማመንም ነበር። የያባባል ወይም ደጋፊ ነበር የተባለን ሰው ግላዊ እርምጃውንና እንቅስቃሴውን ሁሉ በመከታተል የመማር በ73 ዓመተ ምህረት ወጣት ኤፍሬም በርሄና ዓለም ፀሐይ ባህሩ በብሔራዊ የመልቀቂያ ፈተና በዲፕሎም ፕሮግራም ለመሳተፍ የሚያበቃ ነጥብ ያመጡም ጸራቢዎተኛ የነበሩ በሚል መታገዳቸውና እድሉ ለሌሎች መፈቀዱ ለድርጊታቸው ማስረጃ ይሆናል። የመስራት የማደግ የመሻሻል የመንቀሳቀስ የመብላት የመጠጣት የመብልበስ መብቱን ሁሉ ለመገደብ የማይፈጥረው ሰበብ የማያጠምደው አሽክላ አልነበረም። እስኪገረሰሱ ድረስ በመሰረታዊ ድርጅቶቻቸው ያደርጉት የነበረው ውይይት በእነዚሁ ባልታደሉ ዜጎች ሕይወት ዙሪያ እንጂ በልማት በማኅበራዊና በአገር ፍቅር ጉዳይ ላይ አልነበረም። የዚያን ያልታደለ ትውልድ ቆራጥነት፣ ብልህነት፣ የዓላማ ጽኑነት፣ ተአምር ሰሪነት ያውቁ ነበርና ስሙ በተጠራበት ሁሉ ሽንታቸው ይመጣ ነበር። ለዚህ ጥሩ ምሳሌ የሚሆነን አንድ የደርግ ባለስልጣን ነበር። ግለሰቡ ለብዙ ወጣቶች ስቃይና ሞት ምክንያት ሆኖ ነበር ለማረግ የበቃው። ይህ ሰው የሙታን መንፈስ እየመጣ ሌትም ቀንም የህሊና ሰላም ስለነሳው በጭንቀት ይኖር ነበር። ከለታት አንድ ቀን በመኪና ሲጓዙ አንድ መንገደኛ ከገጠሩ ወጥቶ ሊፍት ይጠይቅና ሹፌሩን አዞ አቁመው ይጭኑታል። ጥቂት እንደተጓዙ ልቡ በፍርሃት ስትቀልጥ ያሳፈረውን ግለሰብ ሽጉጥ ደግኖበት አንተ ምን ልታደርግ ነው እዚህ መኪና ላይ የወጣኸው? በማለት ይጠይቀዋል። ሰውየው ደነገጠ። አረ ወደ ከተማ እንድታደርሱኝ ነው? በማለት በተማጽኖ ያስረዳል። አጅሬው እንደደገነበት ከመኪና አስወርዶ በል ከመኪናዋ ፊት ለፊት በሶምሶም ማቀጽል በማለት በጋቢናው ጎን ሽጉጡን ደግኖበት ጉዞው በሞያሌ መስመር ተጀመረ። እሱ በመኪና መከረኛው መንገደኛ በሩጫ። ከድንጋጤው ጋር ከተወሰነ ሰዓት በኋላ ሯጩ ተዝለፈለፈ። አልቻለም። ጡንቻው ተሳሰረ። እንደደገነበት አስቁሞት ማን አባክህ ልትገል ነው? በል አሁን እያየው መንገዱን ለቀህ ቀጥ ብለህ ወደ ጫካው ሩጥ በማለት አዘዘው። ግለሰቡም የነፍስ የነፍስ እንዳውሬ ጫካ ጥሶ በመሮጥ ተረፈ። ይኸው ግለሰብ በዚሁ ጊዜና አካባቢ ከቢሮ ወደ መኖሪያ ሲያዘግም አንድ በቅርብ የሚያውቀው አብሮት የኖረ ሰው አካም ለንጫክያ አንበሳይ እንዴት ነህ ቢለው ከመቅጽበት ሽጉጡ መዞ አንተ ማንን ነው ነይ በላሁት እኔ አውሬ ነኝ እኔ አንበሳ ነኝ ብሎ ካፈጠጠው በኋላ ለሰዓታት አስገድዶ እንዲከባለል በማድረግ ካንገላታው በኋላ ሽጉጡን በጎኑ ሽጦ ወደ ቤቱ አምርቷል። ከዚህም ሌላ ለስራ የሚገለገልበትን መኪና ካላስፈተሸ አይሳፈርም። ሹፌሩ ከፍቶ ይግቡ ሲለው ስማ ምን እንደተጠመደበት የተረጋጋ ነገር አለ በል 100 ሜትር ወደፊት 100 ሜትር ወደኋላ ሂድ ብሎ ያዛል። የተጠመደም ካለ ሹፌሩ አብሮ እንዲፈነዳና እሱ እንዲድን። ይሰው ልዩ ፍጡር ነበር። በቡና ቤት የተከፈተለትን ያስቀምሳል። ትኩር ብለው ካዩት ችግር ይፈጥራል። ይህ እብደት ከምን የመነጨ እንደሚሆን መገመት አይከብድም። በተመሳሳይ ሁኔታ በዚሁ ቦረና አውራጃ አንዱ የቀይ ሽብር ወንጀለኛ ሌሊት በውድቅት ካልጋው ዘሎ እርቃኑን እየተነሳ ለሱ እንጂ ለባለቤቱ ከማይታያት የሞት መንፈስ ለማምለጥ እየሸሸ እንደሚደናበርና ደም እያስተፋው እንደሚሰቃይ በቅርብ ጎረቤቶቹ ይታወቃል። በመጨረሻም በጸሐፊው እምነት የዚህ ሁሉ በደል ባለቤቶች ለሰው ልጅ ከሚያስፈልጉት ዘላቂና መሰረታዊ ነገሮች ይልቅ አላፊ ፍላጎታቸውንና ጥቅማቸውን በማሳደድ የሚሯሯጡ ወገኖች ናቸው። ዛሬም ከስደት ከስቃይና ከሞት በመለስ የብዙ አካሎቻችን ሕይወት የተሰዋበትን ደም የፈሰሰበትንና ተስፋችንን የጣልንበትን የዴሞክራሲ ውጋጋን በተለመደው ራስ ወዳድነት ስግብግብነትና ሥልጣን ፈላጊነት ስሜት የታወሩ ግለሰቦች ከሰብአዊነት ይልቅ ጎሳንና ክልላዊ ይዞታን ሽፋን በማድረግ ከድሃውና የዋሁ ሕዝብ የደም ፍሳሽ የሚቀላውጡ መኖራቸውን ጸሐፊው በሐዘን አስተውሏል። ሁላችንም ጭካኔንና በቀልን የዓላማችን ግብ መምቻ መሳሪያ ሳናደርግ ባሸመቀ አንደበት ሳንደለልና ለወንጀል በተዘጋጀ ሰውነት ሳንጋደል ለሰው ልጆች አንድነትና ፍቅር እንሰለፍ። ያልታደለው ትውልድ ሰማዕታት ለሚገድሏቸው እንኳ እስከ መጨረሻው አስተንፋሳቸው በታመቀ ፍቅር ስለ ነጻነት ይዘምሩላቸው ነበር። ሰውን በማፍቀር ሰብእናን በማክበር ለሰው ልጆች እኩልነትና ልዕልና ውዴታቸውን በመስጠት ወገን አፍቃሪነታቸው አንጸባራቂ ምሳሌዎቻችን ነበሩ፣ አሁንም ናቸው። እናፍቅራቸው፣ እንፋቀር። ተፈጸመ። ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንኑ ፕሮግራማችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።